ስብሰባ በሶስት ዋና አጀንዳዎች ላይ ነው ሲነጋገር የነበረው። አንደኛው የንግድ ኢንቨስትመንትን መስፋፋት፣ በዛውም በአፍሪካና አሜሪካ መካከል ያለውን የኢኮኖሚ ግንኙነት ማጠናከር የሚል ነው። ሁለተኛው የአሸባሪነትንና ጽንፈኝነትን እንዴት በጋራ መዋጋት ይቻላል፣ አገሮች እነዚህን ማህበራዊ ሰንኮፎች ከመዋጋት አንጻር ምን ሰርተዋል፣ ማን ከሌላው ምን መማር ይችላል በሚሉ ጉዳዮች ላይ የመከረ ነው። ሶስተኛው የዲሞክራሲና መልካም አስተዳደር ጉዳይ፣ የሰብአዊ መብት ጉዳይ በዋነኛነት የሰብአዊ መብትና የመልካም አስተዳደር ጉዳይ የተነሳበት ነው።
የኢትዮጵያ ሰራዊት በሶማሌ ውስጥ በቅርቡ ገብቶ ወጥቷል የሚሉ ዜናዎች ሲሰሙ ነበረ። ምን ያህል ሰራዊት ነው ሶማሌ ውስጥ ያላቸው?
ከአራት ሺህ የሚበልጥ ኢትዮጵያ ወታደሮች የአፍሪካ ህብረት ሰላም አስከባሪ ኃይል አካል ሆነው ዞን 3ና 4 ዘርፍ እዛ አካባቢ ይገኛሉ። ትልቅ ስራ እየሰሩ ያሉ ናቸው። ወደዛ ገቡ የሚለው አይደለም ዜና መሆን የነበረበት። ሲጀመር አልገቡም፣ መደበኛ የሆነ እንቅስቃሴ ነው።
ምን ማለት ነው መደበኛ እንቅስቃሴ?
እንግዲህ 4000 በላይ የኢትዮጵያ ሰላም አስከባሪ ኃይል ሶማሊያ ውስጥ አለና ያ ሰላም አስከባሪ ኃይል ይወጣል ይገባል፣ ከዛ የዘለለ እንቅስቃሴ የለውም። ትልቅ ዜና መሆን የነበረበት ሞቃዲሾ ውስጥ የአሸባሪነት ጥቃት ከተፈጸመ በኋላ ይሄንን ጥቃት ካወገዙና ከኮነኑ አገሮች ውስጥ ኢትዮጵያ መጀመሪያ ሆናት። በዛ ብቻ አልተገታችም። 7 ቶን የሚደርስ የህክምና መድኃኒት ወደ ሶማሊያ ልከናል። ከዛ በተጨማሪም ለዚህ ድጋፍ የሚረዱ 4 የህክምና ባለሙያዎች አስተማርተናል።
በውጭ ጉዳይ እንግዲህ ፖሊሲ በመታደርጉት በተለይ በጸጥታ ዙሪያ በመታደርጉት ግንኙነት የኢትዮጵያ የራሷ ጸጥታ እንደሚያሳስባቸው የውጭ ዲፕሎማቶች፣ ኤምባሲዎች መግለጫ ያወጣሉ። በተለይ ኢትዮጵያ መንግስት የብዙሃንን ድምጽ እንዲሰማ የሚሰማበት መድረክ እንዲዳብር የፖለቲካ ምህዳሩን እንዲያሰፋ ይጠይቃሉ፣ ይመክራሉ። በውጭ በምትሄዱበትም ጊዜ በእርግጠኝነት ስለ ጸጥታ፣ ስለ አካባቢ ጸጥታ ስታወሩ ስለ ራሳችሁ ሀገር ጸጥታ እንዴት ነው ብለው የሚጠይቋችሁ ሁኔታ አለ። የሚያነሷቸው ጥያቄዎች ምንድን ናቸው? እናንተስ በዚህ ረገድ የሀገር ውስጥ ደህንነታችሁ እንደዚሁም ደግሞ የሀገር ውስጥ ደህንነታችሁ ከውጭ ከሌሎች ሀገር ደህንነት ጋር የተሳሰረ ስለሆነ ምንድን ነው የሚነሱት ጥያቄዎች? እናንተስ እያደረጋችሁት ያለው ምንድን ነው?
የግጭቶች አንደኛው ባህሪ በአንድ ቦታ የማይወሰኑ መሆናቸው ነው። ደቡብ ሱዳን ውስጥ ያለ ችግር ኢትዮጵያን ይጎዳል፣ በተግባር ታይቷል። በትንሹ የሙርሌ ችግር ሶማሊያ ላይ ያለ ሰላምና መረጋጋት ኢትዮጵያ ላይ ተጽዕኖ አለው። በተመሳሳይ ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ሌሎቹንም አገሮች እንደሚጎዳ ይታወቃል፣ ይጠበቃል። ኢትዮጵያ ከ100 ሚሊዮን በላይ ሕዝብ ያላት አገር ናት። በአፍሪካ ቀንድ ካሉ አገሮች ትልቁ ኢኮኖሚ ያላት አገር ናት። ከብዙዎቹ አካባቢው አገሮች በተነጻጻሪ የተሻለ የሰላም ሁኔታ ያላት አገር ናት። ይሄ ሰላም ሲታወቅ ዳፋው ለሌሎችም እንደሚተርፍ መገመት ይቻላል። ስለዚህ ወዳጆቻችንና አጋሮቻችን ኢትዮጵያ ውስጥ ያለ የሰላምና መረጋጋት እጦት ቢያሳስባቸው ምንም ሊደንቀን አይገባም፣ ተገቢም ነው። ወዳጆቻችን እንደዚህ አይነት ሀሳብ ቢኖራቸው ሊገርም የሚገባ አይደለም። ትልቁ ነገር ግን ምንድን ነው? ከዚህ በፊት እንደገጠሙን ሌሎች ተግዳሮቶች የሚታለፍ የምንሻገረው ችግር እንደሆነ ስለሚረዱ ብዙም ስጋት አይገባቸውም። ከዛ ውጭ መንግስት የተለያዩ የፖለቲካ ኃይሎችን ለማቅረብ ምህዳሩን ለማስፋት የሚያደርገውን ጥረት ያደንቃሉ። በሚቻለው መጠን ሁሉ የመደገፍ ፍላጎት እንዳላቸው ይገልጻሉ።
የፖለቲካ ምህዳሩን ስለማስፋት ስናወራ ምርጫም እየመጣ ነው። የሀገር ውስጥ ጉዳይ ቢሆንም ግን ከውጭ ጉዳይ ፖሊሲ ጋር ተያይዘው የሚነሱ የዩናይትድ ስቴትስ መንግስት በየጊዜው የሚያወጣቸው መግለጫዎች ላይ የሚንጸባረቁ ጉዳዮች ናቸው። የአውሮፓ ህብረትም እንደዚሁ ብዙ አጋሮቻችሁ ተመሳሳይ ጥያቄዎችን ነው የሚያነሱላችሁ። መንግስታችሁ በፓርላማ 100% ነው መቀመጫውን ተቆጣጥሮ የሚገኘው። የተቃዋሚ ፓርቲዎችም ይሄንን የምትሉትን ውይይት እየረገጡ እየወጡ ያሉበት አብይ የሚባሉት እየረገጡ እየወጡ ያሉበትና የማይሳተፉበት ነው። ምን ፋይዳ ይኖረዋል? ምን አይነት አዲስ አቅጣጫ ይኖረዋል? በሀገር ውስጥ ያላችሁ ፖለቲካ አጠቃላይ ሀገሪቱን በብዙሃን ድምጽ ለመምራት በምታደርጉት ጥረት
እንግዲህ የገዢው ፓርቲና በተቃዋሚ ፓርቲዎች መካከል ውይይት ተካሂዷል። ከሞላ ጎደል በምርጫ ህጉ ላይ፣ በምርጫ ቦርድ አሰራር ላይ ሲካሄድ የነበረ ውይይት ነበር። ስኬታማ ነው። ይሄ በኢትዮጵያ የፖለቲካ ምህዳሩን ለማስፋት አዎንታዊ አስተዋጽኦ ያደርጋል። ዞሮ ዞሮ ይህንን መዝነው ለውጭ ግንኙነታችን ካለው ጠቀሜታ አንጻር ነው። የኢትዮጵያ ውጭ ግንኙነት እና ሀገራዊ ደህንነት ፖሊሲ ላይ በግልጽ እንደተቀመጠው የውጭ ጉዳይ ፖሊሲያችን መነሻ ከውስጥ ወደ ውጭ የሚመለከት ነው። ውስጣዊ ጥንካሬያችን በጣም አስፈላጊ ነው። በውጭ የሚኖርህ የዲፕሎማሲ ጥንካሬ የሚመዘነው በሀገር ውስጥ ባለ ጥንካሬ ነው። ስለዚህ ለዛ ካለው አስተዋጽኦ አንጻር ብቻ ሳይሆን ለዚህ ለወቅቱ የሚመጥን ተግባርም ስለሆነ እየተሰራ ያለ ነው። ዝርዝሩን የሚመለከታቸውን ወገኖች መጠየቅ ያስፈልጋል።